ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ ከአሜሪካ ድምፅ። ዛሬ ምሽት አብራችሁን ከቆያችሁ ከሚቀርቡላችሁ ጉዳዮች መካከል
ብዙ ጊዜ አሁን ምንድን ነው ሸክላ ሰሪዎችን በዩ እነዚህ ሻማ የእደ ጥበብ ሰራተኞች በሙሉ ምንም የመናቅም ወይም ደግሞ ሙያቸውም የመደበቅ ደረጃ ላይ ነበር። አሁን ግን እነዚህ ሙያቸውን እዚህ ላይ አምጥተን ለብሰነዋል፣ ወደነዋል፣ አክብረነዋል ብለን ያው እንግዲህ ለሀገራችን ያስተዋወቅን ነው ይባረጋል።
ባህር ዳር ላይ የጋቢ ቀን በሚል መጠሪያ ለሸማ ሰሪዎች አክብሮታቸውን ከገለጹ ወጣቶች መካከል የአንደኛዋን አስተያየት ነበር የሰማነው። ሙሉ ጉዳይ በምሽቱ ይደመጣል። ለዛሬ ግን የምሽት ዝግጅታችን የሚጀምረው በዚህ በሰሜን አሜሪካ ከሚኖሩ ኢትዮጵያን ጋር በምናደርገው ውይይት ነው። የዛሬ እንግዳይን ቆየት ብዬ አስታውቃችኋለሁ። የዛሬ እንግዳችን በወጣትነት ዘመናቸው ባስመዘገቧቸው የስፖርት ዓለም ድሎች ከሚታወሱ ኢትዮጵያውያን መካከል አንዱ ነው። በተለይ በሲድኒ ኦሎምፒክ ድሉ፣ የ5000 ሜትር ድሉ እናስታውሰዋለን። አትሌት ሚሊዮን ወልዴን። አትሌት ሚሊዮን ወልዴ መኖሪያውን በአሜሪካ ምድር ካደረገ በኋላ ታዳጊዎችን በአትሌቲክስ ስፖርት ለማነጽ በሚደረጉ በርካታ እንቅስቃሴዎች ውስጥ ንቁ ተሳታፊ ሆኗል። ስለተወሰኑት እንቅስቃሴዎችና ስለ አትሌቲክስ ሕይወቱም በጥቂቱ ለመስማት ለመጫወት በስልክ መስመራችን ከሚኔሶታ ጋብዘነዋል። ሚሊዮን እንደምን ውለሃል? እንደምን አድረሃል? ሚኔሶታ ላይ ጠዋት ነው። እንኳን ወደ ዝግጅታችን በሰላም መጣ።
እናንተም ያው ብዙ ልዩነት የለውም። እንዴት አደራችሁ? አፍታሙ
በጣም አመሰግናለሁ እንግዳችን ስለሆንክ፣ ሀሳብህን ልታጋራን ስለፈቀድክ በአድማጮችና በተመልካቾች ስም በእጅጉ አመሰግንሃለሁ።
እኔም በጣም አመሰግናለሁ እንግዲህ አድርጋችሁ ስላቀረባችሁ።
መልካም። እንግዲህ ሚሊዮን ገና በለጋነታቸው ወደ አትሌቲክስ ስፖርት ከገቡ እውቅ አትሌቶች መካከል አንዱ ነህ። ገና በአስራዎቹ ውስጥ እያለህ የተለያዩ ዓለም አቀፍ ውድድሮች ላይ ተሳትፈሃል፣ ማሸነፍም ጀምረሃል። ለምሳሌ የማራካሽ ወጣቶች ቻምፒዮንሺፕ የ8 ኪሎ ሜትር ውድድርን ስታሸንፍ ገና 20 ዓመት እንኳ አልሞላህም ነበረ። በአፍላነትህ ከስፖርቶች ሁሉ ለይተህ ወደ አትሌቲክሱ ያዘነበልክበት ምክንያቱ ምንድን ነው? ጥቂት ስለ አጀማመሩህ፣ ስለ አትሌቲክስ ሩጫ አጀማመሩ ጥቅስ የተወሰነውን እስቲ ንገረን ስለ አጀማመሩ።
እንግዲህ አጀማመሬ ብዙን በትምህርት ቤት በኳስ ላይ ነው የጀመርኩት። ኳስ እየተጫወትኩ ነው በአካባቢ ላይ ከአካባቢ ካሉ ልጆች ጋር ኳስ እየተጫወትኩ ነው ያደግኩት። ግን አጋጣሚ ያው አንድ የምንጫወትበት ሜዳ ሲታጠር ለሆነ ለልማት ብለው ሲያጥሩት የዛን ጊዜ ወደ ቁስቋም የሚባል ቦታ ጫካን ወደ እንጦጦ ነው ወደዛ ጋር ሜዳ ፍለጋ እየሮጥን ስንሄድ ነው የዛ ሰዓት በአካባቢያችን የሚሮጡ 2 አትሌቶች ነበሩ እና እነሱን በተደጋጋሚ ማየት ጀመርኩኝ። እና ያው እኔ ነበርኩኝ ከዛ እዛ ምደርሰው ሜዳው ላይ። ከዛ እነሱም እንደ ቀልድ እንግዲህ ለምንድን ነው ከእናንተ ጋር ቀላቅሉት ምናምን የሚባል እንደ ጨዋታ ነገር መጥቶ ሀሳቡ በዛ ፈለቀልኝ እና ተቀላቅዬ እንግዲህ ተሳካልኝ መሰለኝ፣ እግዚአብሔር ይመስገን።
መልካም። እንግዲህ ሚሊዮን በጣም የምትታወስበት በተለይ በጎርጎሳውያኑ 2000 ዓ.ም በሲድኒ ኦሎምፒክ በ5000 ሜትር ያስመዘገብከው ያልተጠበቀ ድል እንደሆነ ይታወሳል። ከአንተ በፊት ልምዱ የነበራቸው ሌሎችን ሀገራት የወከሉ ተወዳዳሪዎች ከመኖራቸው ጋር በተያያዘ ነው ያልተጠበቀ የተባለው። በወቅቱ እጅግ ወጣት ከነበሩ ተወዳዳሪዎቹ መካከል አንዱ ነበርክ። የስንት ዓመት ወጣት እንደነበር ካስታውስልን ለአድማጮችና ለተመልካቾቻችን። ያ ድል እስከ ዛሬ ለቀጠለው ስምህ፣ እስከ ዛሬ ድረስ ለምትነሳበት ዝና ምን ያክል አስተዋጽኦ አለው? ምንስ ታስታውሳለህ? የነበረውን ስሜት ጠቅለል አድርገህ ንገረን።
እንግዲህ የነበረው ስሜት ከዛ በፊት እንግዲህ በሩጫ ስጀምር 17-18 ዓመት ላይ ትምህርት ቤት ወደ ሀይ ስኩል እያለሁ ነው የጀመርኩት እና እዛው ሩጫውን ጀመርኩኝ። ወዲያውኑ ክለብ የሚያስኩኝ፣ ወዲያውኑ ደግሞ ናሽናል ቲምም ተመረጥኩኝ። በጣም በፈጣን እድገት ነው ወደ ናሽናል ቲም የሄድኩት እና ገና በወዲያው የመጀመሪያውን የዓለም ወጣቶች ጃል ሜዳ ማጣሪያ በሚደረገው ውድድር ላይ እዛ ላይ የመጀመሪያውን 3ኛ ወጥቼ ያለፍኩኝ ወደ ደቡብ አፍሪካ ሄድኩኝ። መጀመሪያ ደቡብ አፍሪካ ነው የሄድኩት። ከዛ በኋላ ደግሞ በሚቀጥለው ላይ ደግሞ ወደ ሞሮኮ ሄጄ እዛ ደግሞ ሻምፒዮን አንደኛ ሆኜ በዓለም ወጣቶች የመጀመሪያውን ወርቅ አመጣሁበት ጊዜ ነው። ከዛ በኋላ እንግዲህ እየቀጠልኩ በወጣቶች ነው ብዙ ጊዜ ወክዬ ለሀገሬ ብዙ ሜዳሊያዎች አመጣሁት። ወዲያውኑ ዓለም ሻምፒዮና እና ኦሎምፒክም ደረሰ። እዛ ደግሞ ያው በ5000 ሳል ተሳትፌ ወርቅ አመጣሁ።
ያድል የነበረው ስሜት ምን ነበረ? በተለይ ወደ ሀገር ቤት በመተመለሱበት ጊዜ ደማቅ አቀባበል ነበረ። በወቅቱ ደግሞ ደስታህን የገለጽክበት መንገድም ለየት ያለና እንድነው ያራዳ ልጆች የሚያደርጉት አይነት ነው እየተባለ ይነሳ ስለነበረ የነበረው ድባብ ምን ነበረ? ምንስ ትዝ ይልሃል? ከዛድል ጋር በተገናኘ የምታስታውሳቸው የማይረሱ ገጠመኞች ምንድን ናቸው?
እንግዲህ የዛን ጊዜ ባይገርም ልክ የ5000 ፋይናል የሚደረግለት እኛ ወደ ሜዳው ስንገባ ደራርቱና ጌጤ አሸንፈው ለሜዳሊያ እየገቡ ነበር። የነሱ ሜዳሊያ የኛና አቆሙና የኛ መነሻ ልክ እንትኑ ስታርት እንትኑ ላይ ቆመን እነሱ ደግሞ ሜዳሊያ ይሸለሙ ነበር እና በዛ ሰዓት የአገራችንን መዝሙር ቆመን ከመጀመራችን በፊት ዘምረን ነውና የጀመርነው ያ ጭንቅላቴ ውስጥ የሆነ ነገር ነው የፈጠረብን። እኛም አሁን እዚህ ላይ እንደዚህ ሆነን እኛም ማዘመር አለብን ብለን ከጓደኞቼ ጋር የዛን ጊዜ አብረን እንትን አድርገን ነበርና እግዚአብሔር ይመስገን እኔ ደግሞ ተሳካልኝ።
በጣም የማይረሳ የአትሌቲክስ ስፖርት አጋጣሚ ነበር በበርካታ ኢትዮጵያውያን አትሌቲክስ ወዳጆች ዘንድም እስከዛሬም ድረስ የሚወሳ ነው። ከሲድኒው ድል በኋላ ካናዳ ኤድመንተን ላይ በቀጣዩ ዓመት በዓለም አትሌቲክስ ቻምፒዮንሺፕ ላይ የብር ሜዳሊያ ያሸንፋል። ከዚያ በኋላ ባሉት ዓመታት እንግዲህ ቀስ በቀስ ወደ አትሌቲክስ አሰልጣኝነቱ ፊትህን አዙረሃል ማለት ይቻላል። ሚኒሶታ ላይ ሴንት ቶማስ በሚባል አካዳሚ አገር አቋራጭ ሩጫ አሰልጣኝ ሆነህ መስራትህን ሰምቻለሁ። ለምን ወደ አሰልጣኝነቱ ፊትህን ማዞር ፈለግ?
እንግዲህ ከኤድመንተን እንደደረሰ የዛን ጊዜ ልክ ወደ ኤድመንተን ትሬኒንግ ካምፕ ውስጥ ሆነን እግሬ ላይ ከባድ ጉዳት ደረሰብኝ። ኤድመንተን ራሱ ስሮጥ እንደውም አትሄድም ሁላ እየተባልኩ ነበረ። ግን ያው አሰልጣኞችም የተለየ እንትን እያደረጉኝ፣ ዶክተሮቹም ዶክተር አያሌው ጥሩ ትሪትመንት ሰጥተውኝ ከዛ በኋላ ያንን እንድሳተፍ አደረጉኝና እንድባይገርም ዛም ላይ ጥሩ ተሳካልኝ። እንደውም ሶስተኛ ነው ያው በኋላ በእንትን ሁለተኛ ሆንኩኝ እና የብር ሜዳሊያዬን አገኘሁኝ። እና ከዛ በኋላ ነው እዛ ላይ ነው የጀመረኝ እና ግሬን ከዛ በኋላ ወደ ሳውዲ አረቢያ መጄ የሕክምና አድርግ ያለው የጀርባ አጥንቴ ላይ ከባድ እንትን ተደርጎ እዛም ሕክምናው ስጃለሁኝ። ከዛ በኋላ በቃ እየቀነሰ መጣና አሁን ትሬኒንግ ብዙ ጊዜ ወደ አሜሪካ ኒውዮርክ አንድ የጓደኛዬም ሳይኮሎጂስት የሚያሰለጥን ማይክ ቦርን ይባላል ስቲል አለ እና እሱ ጋር ትሬኒንግ ለመስራት ሄጄ በዛ ሰዓት ነው ያው ሩጫው ብዙ እንትን እንደሌለው ስለ እንትን ስላለ ወደዚህም አዘንበል ይሄንንም እየተመልከት በመባል በዛ ጀመርኩ ማለት ነው።
እንግዲህ ወደ ዩናይትድ ስቴትስ ከመጣህ በኋላ ከአትሌቲክሱ አሁንም አራክም በተለያዩ ጊዜ እንግዲህ ቀደም ብለን እንደነገርከን በአሰልጣኝነቱ ትሰራ ነበረ። እንዲሁም ትውልደ ኢትዮጵያውያንም ሆነ ሌሎች አፍሪካውያን በሚሳተፉባቸው የተለያዩ የጎዳና ሩጫዎች ላይ በአስተባባሪነት እንዲሁም ደግሞ በአዘጋጅነትም ስትሳተፍ አይቻለሁ። በቅርብ ዓመታት ውስጥ ደግሞ ሚሊዮን ወልዴ 2000 የተባለ የአትሌቲክስ ማሰልጠኛ ተቋም መስርተሃል። ተቋሙንስ እንዴት ለመጀመር ቻልክ? የሚሰጣቸው አገልግሎቶች ምንድን ናቸው? ግቡ ምንድን ነው የተቋሙ?
እንግዲህ በዚህ መጀመሪያ ለመግባት ያነሳሳኝ እንዳልከው ኒውዮርክ ውስጥ ሆኜ የተለያዩ ሀይ ስኩል የፕራይቬት ሀይ ስኩሎች ውስጥ አሰልጣኝ ሆኜ ሰርቻለሁ። በመጀመሪያ ሪቨርዴል ሀይ ስኩል የሚባል ማስተር ሀይ ስኩል የሚባል ሆሊ ቻይልድ፣ ዌስተቸስተር ትራክ ክለብ እነዚህ ሁሉ ሰርቻለሁ እና የብዙዎቹ አሁን ሆሊ ቻይልድ እና ሪቨርዴል የሴቶች ብቻ ነው። በእነሱ ቨርሲቲ ይሉታል ስቴፕ በስቴፕ አላቸው እና የእነሱ የዋናው ቲም አሰልጣኝ ሆኜ ሰርቻለሁ። እዛ ሆኜ ያው ቤተሰቦቼ ኢትዮጵያ ነበሩ፣ አሁን ነው በቅርብ የመጡት። ብዙን እዛ ነበረ ማሳልፈው። አሁን እነሱ ወደዚህ ሲመጡ፣ ወደ ሚኒሶታ ሲመጡ ግዴታ ወደ ቤተሰቤ መቀላቀል አብሬ መሆን ስላለብኝ፣ ልጆችም ወደ ትምህርት ቤት እየሄዱ ስለሆነ ከእነሱ ጋር መሄድ ስላለብኝ እዚህ ያለውን እንትን ይሄንን በማሰብ እዚህ ላሉት ደግሞ ታዳጊ የእኛ ማህበረሰቦችን በማሰባሰብ ይሄንን አቋቁሜ በዚህ መንገድ እንዲሄዱና እነሱም ደግሞ የተሻለ በሩጫው ባይገርም በሩጫው የሚሰጠው ሚኒማል ሃይ ስኩል ማን ነው ለካሌጅ ለመሄድ ለሃይ ስኩል ላይ ሆነው እኛ ሀገር በቀላሉ የሚመጣ ነው። ምክንያቱም ሀገራችን ሃይ አልቲቲዩድ ነው ትሬኒንግ የሚሰራው። ወጣቶች እዛ በአንድ ጊዜ እንትን በተላቸው ያ ይህንን ሰዓት በአንድ ጊዜ ይመጡታል። እዚህ ያሉት ግን ትንሽ ይከብዳል። አሁን ግን ፕራክቲስ ካረጉ ግን ያንን ሰዓት እየመጡ የተሻለ ነገር እንዲያገኙና እነሱንም እንዲያሰባስብ ብዬ ነው።
መልካም። እንግዲህ ሚሌን፣ በአንተ የአትሌቲክስ ተወዳዳሪነት ዘመን የማይዘነጉ አሰልጣኞች ነበሩን፣ ዶክተር ወልደ መስቀል ኮስተር እንዲሁም ሌሎች ማለት ነው። እነሱ የሚያሰለጥኑበት የራሳቸው ዘይቤና ፍልስፍና ነበራቸው። አንተ በአሁኑ ሰዓት እዚህ ዩናይትድ ስቴትስ የምታገኛቸውን ታዳጊ አትሌቶች በየትኛው ፍልስፍና ነው የምታሰለጥናቸው? ያለው ልዩነትስ ምንድን ነው? በተለይ እዚህ ከተቋም አንጻር ብዙ ነገር የሚሟላላቸው ይመስለኛል። ኢትዮጵያ ውስጥ ደግሞ ከተፈጥሮና ከሌሎች ጉዳዮች ጋር በተገናኘ ጠንካራ አትሌቶች ይፈጠራሉ። ያለው ልዩነት ምንድን ነው? ብንዋሰው የምትለው ጉዳይስ ምንድን ነው?
እንግዲህ በጣም ትልቅ ልዩን እንዳልከው ሀገራችን ላይ እንትኑ አገሩ ራሱ መልካም ድሯ በጣም የሰጠ ነው ለሩጫ ለማንኛውም ስፖርት እንትን ያደረገ ነው። እዚህ ግን ልጆች ሲማሩ የተለያየ ማለት ብዙ ተጽዕኖ ትምህርታቸው ላይ ያደላሉ። ሩጫውን የሚሰጥ ከትምህርት በኋላ ነው። ሩጫው ድካም አለ እዛ። ያ ሁሉ እያለ ግን ውጤት ለማምጣት ይጥራሉ። እኔ ደግሞ ያ ብዙዎቹ ደግሞ የእኛ በእንትን ትኩረት እየሰጡት አይደለም እዚህ ሩጫ ላይ። አሁን በዚህ ሀገር ላይ ሳይ እዚህ ተወልደው የኖሩ ብዙ ጊዜ በሌላ ስፖርቶች ላይ ነው። ብዙ እንዳልኩ በጣም ፋሲሊቲ ያለው እንትን ለእያንዳንዱ አስፒር በትምህርት ቤት የሚሰጠው እንትን በጣም ላቅ ያለ ነው እና ሩጫው ላይ ደግሞ ብዙ እንትን የላቸውም የኛ ያንን እንዲያገኙት በማሰብ ነው። ከዛ በኋላ እንግዲህ ቀጣዩ ወደ ሌላ የሚሄዱ ትሬኒንጉን ካገኙ በኋላ እኔም የሰለጠንኩበትን እና የሄድኩበትን አካሄድ ለነሱ ለማሳየት ነው።
መልካም። ሚሊዮን፣ የቀጣይ ዘመን እቅድህ ምንድን ነው? አሁን የጀመርካቸው ስራዎች አሉ፣ ከእነሱም ጋር በተገናኘ ሊሆን ይችላል፣ ወይም በግልህም ደግሞ የምትሞክራቸው ሌላዎች ጉዳዮች ካሉ ስለ እነሱ ንገረኝ። እዚህ የሚኖረው ትውልድ ኢትዮጵያዊ ማህበረሰብስ እንደናንተ ላሉ ሰዎች ለሚያደርጉት እንቅስቃሴ ምን አይነት ድጋፍ ነው ማድረግ ያለበት ብለህ ትመክራለህ?
እንግዲህ ሁሉም ልጅ እንግዲህ እኔ እንግዲህ ራሴ ነው በዚህ ይሄንን አቋቁሜ ልጆችን ለማሰባሰብ ያው ብዙ ያልተለመደ ነገር ነው። ልጆቹን እንግዲህ ወላጆችን በሚሄዱበትና በአሉበትና በሚማሩበት በእኛ ማህበረሰብ በቸርች ውስጥ እየሄድኩኝ ልጆቹን ወደዚህ በተለይ ያው ወላጅ ነው እዚህ እንትን ዋናው እንትን እና ልጆቹ እኔ በአቋቋምኩት ወይ ደግሞ ማለት በምሰራበት የትሬኒንግ ቦታ ላይ ልጆቻቸውን ይዘው መጥተው እኔም ደግሞ ያለኝን ልምድ ለማካፈል ለእነሱ ዝግጁ መሆኔን ነው በዚህ አጋጣሚ ለሁሉም የምናገር።
እጅግ በጣም አመሰግናለሁ። ከመጨረሳችን በፊት አንድ ጥያቄ ይቀረኛል። እሱም በወጣት የአትሌቲክስ ተወዳዳሪዎች ስም የቀረበ ነው። በተለያዩ ውድድሮች ላይ አሸናፊ ለመሆን ያበቃሉ ከምትላቸው መላዎችና ዘዴዎች ወይም ብልሃቶች መካከል አንድ ሁለቱን ንገረን። ወጣቶች በዚህ ውድድር በዚህ ዘርፍ እንዲሳካላቸው ምን ማድረግ አለባቸው ብለህ ትመክራለህ?
እንግዲህ በርትተውና ትኩረት ሰጥተው መስራት ነው። እዚህ ሀገር ካየሁት ብዙ ሀሳብን የሚበታትን ነገር አለ። ግን ልጆች ሁሉንም ትምህርታቸውን በመጀመሪያ ትምህርታቸው ላይ ትኩረት ሰጥተው ከዛ ደግሞ ወደ ስፖርቱ ወደዚህ ማንኛውም በሚፈልጉት ስፖርት ላይ ትኩረት ሰጥተው ትሬኒንጋቸውን የሚሳያደርጉ እያንዳንዱ ከሰሩ የሚፈልጉበት ቦታ የማይደርሱበት ምንም ምክንያት የለም። ምክንያቱም እኔ አይቼዋለሁ። ከወጣትነት ተነስቼ ነው በአንድ እስከ ኦሎምፒክ ድረስ የደረስኩት እና ያሉትን ውድድሮች ዓለም ላይ የሚደረጉትን አሸንፌ ነው። ያንን ስቴፕ ደግሞ ለእነሱ ሼር ለማሳየት ያው በደንብ እጄን ዘርግቼ ዝግጁ ነኝ ብዬ ተዘጋጅቻለሁ ለዚህ ዝግጅት።
እጅግ በጣም እናመሰግናለን። የኦሎምፒክ ባለድል አትሌት ሚሊዮን ወልዴ ስለነበረን ቆይታ በአድማጮች በተመልካቾች ስም አመሰግናለሁ። በሌላ ጊዜ እንግዲህ ስቱዲዮ ደግሞ ተገናኝተን ሌሎች ጉዳዮች እናነሳሳለን። ለአሁኑ መልካም ቀን ይሁንልህ።
አሜን። ለሁላችን አብታሙኔም በጣም አመሰግናለሁ። እንግዲህ አድርጋችሁኝ እንግዲህ ከዚህ ድረስ ደውላችሁ ስለጋበዛችሁኝ እጅግ አድርጌ በጣም አመሰግናለሁ።
መልካም። እኛም እናመሰግናለን። ጋቢና ቪኦኤ ነው እየተከታተላችሁ ያላችሁት። ከአሜሪካ ድምፅ አብራችሁን ስለሆናችሁ በእጅጉ እናመሰግናለን። ከሰሞኑ ሸማ ሰሪዎችን ለማክበር የባህር ዳር ወጣቶች ለየት ያለ ዝግጅት አቅርበዋል። አስቴር ምስጋናው ስለ ዝግጅቱ ትነግረናለች።
ባህል የአንድ ማህበረሰብ የማንነቱ መገለጫ ነው። ባህል በአለባበስ፣ በክዋኔ፣ በዘፈንና በወግ ይገለጻል። በኢትዮጵያ ከቅርብ ዓመታት ወዲህ የሀገሪውን ባህል እንደ ኋላ ቀር፣ የባህር ማዶውን ደግሞ እንደ ስልጣኔ በመመልከት በተለይ በወጣቱ ዘንድ ብላክ ደይ፣ ከለር ደይ፣ ካራቫት ደይ በማለት የሚከበሩ ቀናት ትርጉማቸው ምን እንደሆኑ እንኳ እራሳቸው አክባሪዎቹ ሲጠየቁ ግራ ሲጋቡ መመልከታቸውን ያነጋገርናቸው የባህር ዳር ከተማ ወጣቶች ነግረውናል። ይህንን ያስተዋሉት በባህር ዳር ከተማ የጣና ሐይቅ አጠቃላይ ሁለተኛ ደረጃ ትምህርት ቤት የ12ኛ ክፍል ተማሪዎች ግን ከዚህ አስተሳሰብ ወጥተው የጋቢ ቀንን አደባባይ ላይ ሲያከብሩ ተመልክተናል። በባህላዊ አለባበስ ባህላዊ ዘፈንን ከባህላዊ ክዋኔ ጋር አስተሳስረው ተማሪ ትንሳኤ አንተሁነኝ የጋቢ ቀንን ለማክበር የወጡበት ምክንያት ስትገልጽ ለሙያተኛው ክብር ለመስጠት እንደሆነ ትናገራለች።
ዛሬ ጋቢ ደይ ለማክበር ያሰብነው እስከ ዛሬ ድረስ ፕሮም ደይ፣ ብላክ ደይ፣ የተለያዩ ዋተር ደይም፣ ከለር ደይም የሚባሉት ደይ በሙሉ የመጡት ከውጭ ውስጥ ነው እና እስከ ዛሬ ድረስ የራሳችን የሆነ ባህል ምናምን እየተከበረ አልነበረም። ስለዚህ ከጓደኞቻችን ጋር በመመካከር ዛሬ የራሳችን የሆነ ኢትዮጵያዊ የሆነ ይዘት ያለው ሸማቾች እንደዚሁም ያው እኛን በሚመስል እኛን በሚገልጽ ሁኔታ መጠናል። ያው ጎዳና ላይ ዛሬ ወጣ ነው። ሌሎች ተማሪዎች ከኛ አይተው እነዚህ ከለር ዴይ፣ ብላክ ዴይ የመሳሰሉትን ይልቅ እንደዚህ እኛነታችን የሚገልጽ ባህላችን ለማክበር ነው። ያው ይህንን ደግሞ ስናመጣ ከዚህ በስተጀርባ ያሉት ነገሮች አሉ። ለምሳሌ ይህንንም የሰሩን እነዚህ የተባረኩ ልጆች፣ እነዚህ ሸማ ሰሪዎችን እነዚህ ሁሉ አሉ እና ያው ክብር ምስጋና ለነሱ ለማለት ያክል ነው። ብዙ ጊዜ ያው ምንድን ነው ሸክላ ሰሪዎችን በዩ እነዚህ ሸማ የእደ ጥበብ ሰራተኞች በሙሉ ምንም የመናቅም ወይም ደግሞ ሙያቸውም የመደበቅ ደረጃ ላይ ነበር። አሁን ግን እነዚህ ሙያቸውን እዚህ ላይ አምጥተን ለብሰነዋል፣ ወደነዋል፣ አክብረነዋል ብለን ያው እንግዲህ ለሀገራችን ያስተዋወቅን ነው ተስፋ አደርጋለሁ።
ተማሪ ሁሉ ሀገርሽ ግዛቸው ደግሞ ጋቢ በአካባቢው ማህበረሰብ ዘንድ የክብር ልብስ ነው፣ ይህንን አደባባይ ለብሶ መውጣት ደግሞ ባህልን ማስተዋወቅ ነው ትላለች።
ሁላችንም እንደምናውቀው በሁሉም ትምህርት ቤት የውጭ ሀገር ከውጭ የመጣ ወይም የሰማነውን ትርጉሙን የማናውቀውን ነው። እኛ ጋቢ ደይን ማክበር የፈለግንበት የኢትዮጵያ ባህል ስለሆነ ወንዶችም ሴቶችም የሚለብሱት ኢትዮጵያዊነትን የሚገልጽ ጋቢ ስለሆነ እኛ ደግሞ ማክበር የፈለግነው የጋቢ ቀን የሚለውን ነው። አይተን ከሆነ እንዲሁም ጊዜ ሰው እንኳን ሲጋባ ለልጆቻቸው ሰዎች ጋቢ ነው በስጦታ መልክ የሚሰጡ። ይሄንን እንኳን ያው ማየት እንችላለን። ለሙያተኛውም ክብር መስጠት ነው። ያው ጋቢውንም ጥለቱንም ያው ሙያተኛ ነው የሚሰራው። እነሱንም ማክበር ይሆንልን።
ተማሪ አማኑኤል እንደሚለው ደግሞ አንዳንድ ወጣቶች ትርጓሜውን እንኳን በወጉ ሳያውቁ ቀናት የሚያከብሩ ወጣቶች የራሳቸውን ባህልና ወግ አውቀው እንዲያከብሩ ይህ ፕሮግራም ማሳያ ነው ይላል።
ራሳችን በሀገራችን ላይ ያሉ ነገሮች ላይ እንድንኮራ፣ በዛውም የእናቶቻችንን ባህል ወግ እናስተዋውቃለን። ብዙ በየቤቱ ራሱ እንደዚህ ቢሸሩ የነበሩትን የሽመና እቃዎች ምኖችን በዚህ ወጠን ጋቢ ደይ ብለን በማክበር ስናስተዋውቅላቸው ለእነሱም ሞራል ይሰማቸዋል፣ ለእኛም ደግሞ የተለየ ደስታ ነው ያለ።
ወጣቶች በአደባባይ ላይ ወጥተው ያከበሩትን የጋቢ ቀንን እየተመለከቱ ያገኘናቸው አቶ ታለ ምንተስኖት ለበርካታ ዓመታት በመምህርነት አገልግለው በአሁኑ ሰዓት በጡረታ የተገለሉ ናቸው። አቶ ታለ ወጣቶች የጋቢ ቀን ብለው ማክበራቸው ለባህላቸው ትኩረት መስጠታቸው ቢያስደስታቸውም ከቁሱ ይልቅ የሙያተኛውን ቀን ብለው ቢያከብሩ መልካም ነበር ይላሉ።
ጋቢ መልበሱ አይከፋም፣ ወደ ባህላችን ጥሩ ነገር ነው። ግን ወደ ባህላቸው ሲመለሱ ይዞት የሚመጣ ነገር አለ። ማሰሪዎቹ ባህላዊ እንትኑን ከሚሰሩት አንጻር ከሆነ ደግሞ የጋቢ ቀን ሳይሆን የሸማ ሰሪዎች ቀን ተብሎ ስያሜ ተሰጥቶት ያንን ሊከበር የሚችልበትን መንገድ መፈለጉ ጥሩ ነው የምለው።
ባህልን ማወቅ ማንነትን ለመግለጽ ያግዛል። ባህሉንና ማንነቱን ጠንቅቆ የሚያውቁ ትውልድ ማፍራት ደግሞ በራሱ የሚተማመን ቤተሰቡን፣ ማህበረሰቡንና ሀገሩን የሚወድ ዜጋ ይፈጥራል። ይህም ጥቂትም ቢሆኑ የዛሬ ወጣቶች ምሳሌ ናቸው ሲሉ አስተያየታቸውን ቋጭተዋል። አቶ ታለ ምንተስኖት ለአሜሪካ ድምፅ። አስቴር ምስጋናው ባህር ዳር።
አስቴር እናመሰግናለን። ጋቢና ቪኦኤ ይቀጥላል። ከአሜሪካ ድምፅ አብራችሁን ስላላችሁ በእጅጉ ደስ ብሎናል። ከኢትዮጵያን ወላጆች በውጭ ሀገራት የሚወለዱ ህጻናት ሊያጋጥማቸው የሚችለውን የማንነት ጥያቄ መፍታት እንዲችሉ የእኛ ስቶሪ ወይም የእኛ ታሪክ የተሰኘ መርሃ ግብር ታሪክና ባህልን የሚያስተምሩ መረጃዎችና ህጻናት በሚገባቸው መንገድ መጽሐፍትና አጫጭር ፊልሞችን በማዘጋጀት እያሰራጨ ይገኛል። ስመኝሽ የቆየ የዚህን መርሃ ግብር መስራች ሄላንዳ አፈወርቅ ጋር ያደረገችው ቆይታ በመቀጠል ይቀርባል።
የእኛ ስቶሪ ወይም ደግሞ ምናልባት የእኛ ታሪክ ወደ አማርኛ ሲመለስ የተሰኘው ይህ ፕሮጀክት በውጭ የሚወለዱ ህጻናትን ኢላማ ያደረገ ፕሮጀክት ይመስለኛል። እና እስኪ መጀመሪያ በውጭ የሚኖሩ ህጻናት ላይ ለምን መስራት ፈለግሽ? አንቺ ውጭ ነው ተወልደሽ ያደግሽው፣ ሀሳቡ እንዴት መጣ?
እኔ ኢትዮጵያ ነው የተወለድኩት እና ያደግኩት። በ16 ዓመቴ ነው የወጣሁት እና ከዛ በኋላ ውጭ ሀገር ነው የኖርኩት። ልጄ ከተወለደች በኋላ ነው በጣም የመጣልኝ ሀሳቡ። እኔ ኢትዮጵያ ስላደግኩ ባህሉን፣ ቤተሰቡን፣ ፍቅሩን፣ አገሩን፣ ሁሉን ነገር አይቼ አድጌበት ማንነቴን አውቄ ነው ከሀገር የወጣሁት። ለልጄ ግን ያ እድል አይኖራትም። አገሯ ብዙ ጊዜ መሄድ አትችልም። ቋንቋውንም፣ ቤተሰቡንም፣ ባህሉንም፣ አገሩን ማየት አትችልም እና እንዴት ብዬ ነው የኢትዮጵያንነቷን ፖርታ እንዴት ብላ ነው የምታውቀው የሚለው ታሪክ ነበር ያስጨነቀኝ እና ስለ ኢትዮጵያ ያሉት መጽሐፎች ወይ ፊልሞች ለልጆች ብዙ የሚሆኑ አይደለም። ሳስበው እሷ የምትወደው አይነት ታሪክ ያስፈልጋል። ለእሷ ብቻ ሳይሆን ለሌላ ኢትዮጵያን ቤተሰቦች ያሏቸው ወይ እዚህ ሀገር የተወለዱ ልጆች እንደዛ አይነት ነገር ያስፈልጋል ብዬ ያኔ ነው ሀሳቡ ይመጣል።
አንቺ ውጭ በምታድጊበት ጊዜ የጎደለሽ ወይም ከኢትዮጵያ ማንነትሽ ጋራ መገናኘት እንዳች ያደረገሽ ሁኔታ አለ?
አዎ፣ እኔ መጀመሪያ ከሀገሬ ስወጣ ቀጥታ አዳሪ ትምህርት ቤት ነው የገባሁት እና የአዳሪ ትምህርት ቤት ውስጥ በጠቅላላ ነጮች ነበሩ። ብዙ ጊዜ ስለ ኢትዮጵያ ሲጠይቅኝ የማውቀው ነገር ያው ስለ ቤተሰቤ ወይ ስላየሁት ቦታዎች ነው እንጂ ስለ ታሪኩ በደንብ አድርጌ መንገር አልቻልኩም፣ ማውራት አልቻልኩም ጥያቄ ሲመጣብኝ። በአንዳንድ ጊዜ እንዲያውም ለምንድን ነው ቀለምሽ እጅሽ ላይ ማለት ነው ከውስጡ ነጭ ሆኖ ከውጭ ደግሞ ለምንድን ነው ጥቁር የሆነው? እንደዛ አይነት ጥያቄዎች ይመጣብኝ ነበር።
መቼ ነው ታዲያ የእኛ ስቶሪ ወይም የእኛ ታሪክ የተወለደው?
ወደ አውሮፓ አቆጣጠር 2018 አካባቢ ነው የጀመርነው።
እንግዲህ እንዳየሁት ከሆነ የእኛ ታሪክ ከሚሰራቸው ነገሮች አንዱ መጽሐፍ ጽፈሻል። ማጂካል ጋቢ ወይም ደግሞ ተአምረኛዋ ጋቢ በእንግሊዝኛ የተጻፈ መጽሐፍ አይቻለሁ እና እስኪ መጀመሪያ ስለ መጽሐፉ ንገረኝ። ምን አይነት ታሪክ ነው በውስጡ የያዘው?
ስለ አንድ ትንሽ ኢትዮጵያዊ ልጅ ነው ታሪኩ። አሜሪካን ሀገር ነው የምትኖረው፣ እዛም ነው የተወለደችው። አባትና እናቷ ግን ከኢትዮጵያ የመጡ ናቸው እና የመጀመሪያው መጽሐፍ ትምህርት ቤት ኢንተርናሽናል ዴይ ብለው ስለ አገራችሁ ወይ ስለ አባትና እናት ሀገራችሁ ተናገሩ ተብላ ጨንቋታል፣ ታቅም ስለ ኢትዮጵያ። ስለዚህ ከእናትና ከአያቷ ጋር ስለ ኢትዮጵያ ማውራት ይጀምራሉ። በዛ ምክንያት ደግሞ ስለ ቡና፣ ስለ ቀሚሶቻችን፣ ስለ ምግባችን ልጆቹ እንዲማሩ እሱንም አስገባሁት። ከዛ መጨረሻ ላይ አያትየዋ ጋቢ ስርዓት አለች፣ ይሄ ጋቢ በጣም የሚገርም ጋርቢ ነው፣ ውሰጂውና እስቲ ምን እንደሚመጣ ታያለች ብላ አያትያ ትላታለች። ጋቢው ስትገባ ኢትዮጵያ ይወስዳታል ስላለቻት ኢትዮጵያ ትሄዳለች ማለት ነው። ሄዳ በመጀመሪያ መጽሐፉ ላይ ባህር ዳር ነው የሚወስዳት፣ አሻንጉሊት ይዛ ነው የምትሄደው። አሻንጉሊቱ ይነግራታል ስለ ጣና እና ስለዛ አካባቢ ነገሮች። ሁለተኛው መጽሐፍ ደግሞ ወደ ጎንደር ይወስዳታል እና እንደዚህ እያለ አገሩን በጠቅላላ እንድትጎበኝ ያረጋታል ማለት ነው ጋቢው።
በጣም የሚደንቅ ሀሳብ ይመስለኛል። ምክንያቱም እንዳልሽው ልጅቷ ተወልዳ እዚህ ነው ያደገችው። ከዛ ደግሞ ስለ ማንነቷ የምትጠየቃቸው ጥያቄዎች አሉና ይሄ አብዛኛው እዚህ ተወልዶ አሜሪካ ብቻ ሳይሆን አውሮፓም ወይም ከኢትዮጵያ ውጭ የተወለዱ ህጻናት እለት ተዕለት ሊገጥማቸው የሚችል ጉዳይ ይመስለኛል። እና እንደ ከወላጆች መጽሐፉን ካነበቡ ሰዎች የደረሰሽ ምላሽ ምን ይመስላል?
ልጆቻቸውን እዚህ ሀገር የወለዱ ወላጆች በጣም ነው የሚወዱት መጽሐፉን። መጽሐፉ ብዙ ነገር ነው የሚያስተምረው ልጄን፣ ልጆቼን እና ራሳቸውን መጽሐፍ ውስጥ ያሉ ስዕሎቹ በሙሉ ስለ ራሳቸው ወይ አያቶቻቸውን፣ ቤተሰቦቻቸውን፣ ምግባቸውን፣ ሁሉን ነገር ያሉ እና መጽሐፉን በጣም ነው የሚወዱት፣ ደጋግሞ ነው የሚያነቡት። አንዷ እንዲያውም አያቷን እማዬ ማለት የጀመረችበት ምክንያት መጽሐፉ ላይ እማዬ የሚለውን ቃል ስላየች ነው። እንደዚህ እንደዚህ አይነት ደስ የሚሉ ነገሮች ነግረውኛል ወላጆቹ።
እንግዲህ ከሌላ ምን አይቻለሁኝ በዚሁ በየኛ ታሪክ ውስጥ ፊልሞች፣ በተለይ በታሪክ ትልቅ ስፍራ ያላቸው ሰዎች እንደ ንግስት ጣይቱ የመሳሰሉ ታሪኮችን በአጫጭር ፊልም መልክ የማቅረብ ስራ እንደምትሰሩ አይቻለሁ እና እስኪ ስለዚህ ስራ ንገሪኝ።
እስካሁን ስለ እቴጌ ጣይቱ እና ጥቁር አንበሶች የሚባሉ በጣሊያን ወረራ ጊዜ የነበሩ በጣም የሚገርሙ ግሩፕ ነበሩ። ኢትዮጵያን ነጻነት ለማውጣት ያደረጉትን እሱን ነው ያደረግነው። ደግሞ አንድ አይነት ነው። በቃ ልጆቹ ታሪካቸውን፣ ድንቅ ሰዎች፣ ድንቅ ታሪክ እንዳለ ያንን ነገሮችም እንዲያውቁ ማንነታቸው ስለሆነ እሱም ማለት ነው። እና በፊልም በጣም ብዙ ነገር ይማራል ሰው። እንኳን እና ልጅ ሰው ራሱ ከመጽሐፍ ይልቅ በዚህ ጊዜ በተለይ ፊልም ነው የሚመቸው እና የበለጠ ደግሞ ይላዩታል እና ይማራሉ በማለት ነው።
እንዳየሁት መጽሐፉ በእንግሊዝኛ ነው። ምናልባት በአማርኛ ተተርጉሞ ያሉት አማርኛ ተናጋሪዎችም መጽሐፉን እንዲያነቡት የማድረግ ሀሳብ ሳለ?
አዎ ሀሳብ አለ። ትክክል ነው። ብዙ ሰው እሱን ጠይቆኛል። እንዲያውም መጀመሪያ መጽሐፉን በአማርኛ ተርጉመነዋል፣ ግን እስካሁን አልታተመም። ግን ሀሳባችን እንደዛ ነው። አዎ መተርጎም አለብን። ኢትዮጵያ በተለይ መጽሐፉን በጣም የሚፈልጉ ሰዎች ብዙ በኢንስታግራም በፌስቡክ የሚጠይቁን ሰዎች ስላሉ እንደዛ ማድረግ እንፈልጋለን። ኢቡክም ማድረግ እንፈልጋለን። ዲጂታል ከሆነ የትም ሀገር ያለው ሰው ዳውንሎድ አድርጎ ልጆቻቸው ማንበብ ስለሚችል እሱንም አስበናል።
ጎን ለጎን ደግሞ መጽሐፍ የማንበብ ሂደት ታደርጋላችሁ? ለህጻናቶች መጽሐፉን ለማንበብ አስባችኋል?
አዎ ወላጆች ይመጣሉ ልጆቻቸውን ይዘው። ሁለቱንም መጽሐፍ ነው የማነብላቸው። ሳንቆፋ ያለው የሀይሌ ገሪማ መጽሐፍ ቤት እና ቪዲዮ ቤት ዲሲ መሀል ነው ያለው። ፕሮግራም አላቸው፣ የልጆች ማንበቢያ ፕሮግራም። እነሱ ናቸው የጋበዙኝ እና በቃ ጋቢዬን ይዤ መጫወቻ ይዤ ልጆቹን እንዳነብላቸው ነው ያሰብኩት መጽሐፉን። እና ብዙ ጊዜ ጥያቄ ያላቸው አንዳንዶቹ መጽሐፍ ይፈልጋሉ እና
ከማንነት ጋር የተያያዘ ጥያቄ በጣም ፈታኝ ጥያቄ ነው እና ይሄ እናንተ እያሰራችሁት ያላችሁት ስራ ምን አይነት ሚና አለው? ምን ያክልስ ይሄ የመገንጠል ስሜትን ምን ያክል ይሞላል?
በልጅነታቸው ከጀመርን ይሄንን ንግግር እና ትምህርት በጣም ትልቅ ቤኔፊት ያለው ይመስለኛል ለልጆቹ። እዚህ ሀገር በተለይ በኩራት ራሳቸው ማን እንደሆኑ ማውራት እንዲችሉ ማወቅ እንዲችሉ ያደርጋል ብዬ እመኛለሁ።
ከምድል እንመኛለን። በድጋሚ ደግሞ በሌሎች ተጨማሪ ስራዎች እንደምንገናኝና እንደምናወራ ተስፋ አደርጋለሁ። ለዛሬው እጅግ በጣም አመሰግናለሁ።
እኔም በጣም አመሰግናለሁ። I find myself looking for you in the crowd. I wanna call your name out loud, 'cause you're my lady love. Every single time that I close my eyes, I see your pretty face and I'm in mine. I wanna leave it all behind for my lady love. I used to run around without a clue, just trying to have fun. I never thought I'd meet someone like you, yeah. But then you came from out of nowhere and caught me with your stare. And now my carefree days are through.
ጣቢያው የአሜሪካ ድምፅ። ስትከታተሉት የነበረው ደግሞ ጋቢና ቪኦኤ። አብራችሁን ስለነበራችሁ በእጅጉ እናመሰግናለን። የሳምንት ሰው ይበለን። መልካም ምሽት ይሁንላችሁ። And I don't wanna go if you're not along for the ride. I used to be so free, but now my hands are tied. And I don't want you to let me go.